تفلولت پروگرامچن اهون ای جمرال በዚህ ክፍል የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በሚል ርዕስ በፕላቲን ጌታህሩይ ወልደ ስላሴ የተደረሰውን መጽሐፍ የአድዋን ጦርነት አነሳስና ድሉን በሚመለከት የተዘጋጀውን ትረካ የመጀመሪያውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታህሩይ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 1 በአጼ ምኒልክና በኢጣሊያ መንግስት መካከል በውጫሌ ስለተደረገው ውል ኮንት አንቶኔሊ ንጉስ ምኒልክ በአጼ ዮሐንስ ላይ እንዲነሱ ለማድረግ ከብዙ ዘመን ጀምሮ ሲጣጣር ነበርና አሁን በአጼ ዮሐንስ ሞት ሐሳቡ ሁሉ የሚቃናለት ስለመሰለው ንጉስ ምኒልክ በአምባሰል አውራጃ ውጫሌ በሚባል አገር ሰፍረው ሳሉ አስቀድሞ ያዘጋጀውን የውል ሐሳብ ይዞ ቀርቦ እንግዲህ የአጼ ዮሐንስ ነገር ከተጨረሰልን ከብዙ ዘመን ጀምሮ ልናደርገው አስበን የቆየነውን በሁለቱ መንግስቶች መካከል ጸንቶ የሚኖር የወዳጅነት ውል እንድንዋዋልና እንድንፈራረም ፈቃዶ ይሁንልኝ ብሎ ስላመለከታቸው በኢጣሊያ ቋንቋ የተጻፈውን ቃል በጥንቃቄ ሳይመረምሩ በኮንት አንቶኔሊና በአስተርጓሚው በግራዝማች ዮሴፍ ንጉሴ እምነት እሺ ብለው ከዚህ ቀጥሎ ያለውን ውል ተፈራረሙ። የኢጣሊያ ንጉስ ኡምበርቶ በስም መጀመሪያ የኢትዮጵያ ንጉሰ ነገስት ዳግማዊ ምኒልክ ዘኢትዮጵያ መንግስት ለኢጣሊያ መንግስት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ። የኢጣሊያ ንጉስ ኮንት አንቶኔሊን በኢጣሊያ መንግስት ዘውድ ኒሻን ኮማንዳቶሬ ተብሎ የተሾመ በአልዛርና በሞሪስ ኒሻን ካቫሊየሬ ተብሎ የተሾመ ተመርጦ እንደራሴ ሆኖ ወደ ንጉሰ ነገስት ምኒልክ ሙሉ ስልጣን ተቀብሎ የተላከ የተቀበለውንም ሙሉ ስልጣን በንጉሰ ነገስት ምኒልክ ፊት በእርግጥ የተቀበለ ስለሆነ ንጉሰ ነገስት ምኒልክ የኢትዮጵያን አልጋ የወረሱ እርሱ ስለሆኑ ይህን ከዚህ ቀጥሎ የተጻፈውን ውል ከኢትዮጵያ ንጉሰ ነገስት ምኒልክ ጋር ተዋዋል። መጀመሪያ ክፍል በኢጣሊያ ንጉስና በኢትዮጵያ ንጉሰ ነገስት መካከል በወራሾቻቸውና በህዝቦቻቸውም እነዚህንም በተጠጉ ህዝብ መካከል ሰላምና ፍቅር ሳይጎድ ለዘወትር ለልጅ ልጅ ይኖራል። ሁለተኛ ክፍል እነዚህ ሁለቱ አሁን የተዋዋሉት በየሀገራቸው በየምስለኔዎቻቸው ይነጋገራሉ። አንዱ ካንዱ ሀገር ቆንሲልም የቆንሲል ወኪልም መሾም ይቻላቸዋል። እነዚህም ሹሞች እንደ አውሮፓ ነገስታት ስርዓት መታፈርና መከበር አይጎድልባቸውም። ሶስተኛ ክፍል በእነዚህ በሁለት ነገስታት ወሰን ጠብና ክርክር እንዳይነሳ በእውቅ የተመረጡ ከሁለቱ ወገኖች ሁለት ሽማግሌዎች ልከው በማይጠፋ ምልክት የግዛቱን ድንበር ይወስናሉ። ከድንበሩ ወዲህ የሚጨመሩት አገሮች እነዚህ ናቸው። የደጋው አፋፍ ከኢትዮጵያና ከኢጣሊያ መሃል ወሰን ይሆናል። ከራፋሊ ጀምሮ ሃላይና ሰገነቲ አስመራ ሶስቱ የኢጣሊያ መንግስት መንደር ይሆናሉ። ዳግመኛ በቦገስ በኩል አዲ ንፋስና አዲ ዋንስ በኢጣሊያ ድንበር ውስጥ ይሆናሉ። ከአዲ ዋንስ መንደር ጀምሮ ከምስራቅ ወደ ምዕራብ ባቀና ይከፈላል። አራተኛ ክፍል የደብረ ቢዘን ገዳም ከነጉልቱ ከነርስቱ የኢትዮጵያ መንግስት እንደሆነ ይቀራል። የጦር አምባ መሆን ግን አይቻለውም። አምስተኛ ክፍል ከምጽዋ የሚወጣ የንግድ ዕቃ የሚገባም የንግድ ዕቃ ከ108 በገቢ ዕቃ እየተገመገመ በገቢ አንድ ጊዜ ይከፈላል። ስድስተኛ ክፍል የጦር መሳሪያ ንግድ በምጽዋና በኢትዮጵያ መካከል የሚመላለሰው ለንጉሠ ነገሥት ብቻ ይፈቀድሎታል። ሲያስመጡም ባለማህተም ደብዳቤውን ለኢጣሊያ ሹማምንት እየላኩ ያስመጣሉ። ነፍቱንም የያዘውን ሰፈር ከምጽዋ ጀምሮ እስከ ኢትዮጵያ ድንበር ድረስ የኢጣሊያ መንግስት ወታደሮች ዘበኛ ሆነው ይሸኛሉ። ሰባተኛ ክፍል የነዚህ የሁለቱ ውል ያደረጉ ነገስታት ዜጎች የንግድ ዕቃቸውን ይዘው አንዱ ካንዱ አገር መሄድና መምጣት ይቻላቸዋል። በየመንግስቱና በየወረዳው ባለው ሹም ጥግነት ደስ ብሏቸው ይመላለሳሉ። ነገር ግን ከሁለቱም ወገኖች የጦር መሳሪያ የያዘ ብዙ ሆኖ ከአንዱ ድንበር ወደ አንዱ ድንበር መተላለፍ ተከልክሏል። እንዲህም ማለት አንዱ የአንዱን ከብት እንዳይዘርፍ በሁሉ ነገር እንዳይነካካ ተከልክሏል። ስምንተኛ ክፍል የኢጣሊያ ሰዎች በኢትዮጵያ የኢትዮጵያ ሰዎች በኢጣሊያ ایتالیا منگست بمیگز آگر بیهونم دان دولماد مگزات مشت مکرائیت ایچالت چوال لطنین یا کفل یه نزیخ یولتو نگستاد زیگوچ اندو کندو آگر بیهید به هایمانو تا چو اینورالو آسرین یا کفل ایتالیا سو نا ایتالیا سو یتکسسون دهون نزیع بمرد دانیا لزیعوم تایزو نسواور جو ایدانیا لو የኢትዮጵያ እና የኢጣሊያ ሰው የተጣላ እንደሆነ ግን የኢትዮጵያ መንግስት ወኪልና የኢጣሊያ የምጽዋሹም አንድነት ሆነው ይዳኛሉ። 11ኛ ክፍል የኢጣሊያ ሰው በኢትዮጵያ የሞተ እንደሆነ የኢትዮጵያ ሰው በኢጣሊያ ሀገርና የኢጣሊያ መንግስት በሚገዛው ሀገር የሞተ እንደሆነ ከሟቹ መንግስት ወገን ገንዘቡን የሚቀበል ሰው እስኪመጣ ድረስ የሁለቱ ነገስታት ሹማምንት ገንዘቡን ጠብቀው ያስቀምጣሉ። 12ኛ ክፍል በማናቸው ኃጢያት ተከሱ የተያዘ የኢጣሊያ ሰው በኢጣሊያ ሹማምንት ይዳኛል። ስለሆነ ግን ታላቅ ኃጢያት ሰርቶ የተገኘውን የኢጣሊያን ሰው ፈጥኖ ይዘው ለመጽዋ ሹማምንት መስጠት ነው። ደግሞ በኢጣሊያ መንግስት ግዛት የኢትዮጵያ ሰው ታላቅ ኃጢያት ሰርቶ የተገኘ እንደሆነ በኢትዮጵያ ዳኛ ይዳኛሉ። 13ኛ ክፍል የኢትዮጵያ ንጉሰ ነገስትና የኢጣሊያ ንጉስ ብርቱ ኃጢያት የሰራ ሰው ካንዱ ግዛት ወደ አንዱ ግዛት ሸሽቶ ይሄደ እንደሆነ ሁለቱም እያሰሩ ይልካሉ። 14ኛ ክፍል የባሪያ ንግድ በክርስቲያን ሃይማኖት የተከለከለ ስለሆነ የኢትዮጵያ ንጉሰ ነገስት በሚቻላቸው ነገር ሁሉ በአገራቸው ባሪያ እንዳይነገድ ይከለክላሉ። 15ኛ ክፍል ይህ አሁን የተጻፈው ውል ለኢትዮጵያ መንግስት ሁሉ ውል ነው። 16ኛ ክፍል ይህ ውል በተደረገ ከአምስት ዓመት በኋላ ከሁለቱ መንግስት አንዳቸው ውል ለመጨመር ወይም ለመለወጥ የፈለጋቸው እንደሆነ ከአመት በፊት አስቀድሞ መናገር ይገባቸዋል። ነገር ግን የንግድ ውል ብቻ ማረም ማስተንከክ ይቻላቸዋል እንጂ ዛሬ የተለየውን የድንበር ወሰን ማፍረስ አይቻላቸውም። 17ኛ ክፍል የኢትዮጵያ ንጉሰ ነገስት ከአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል። 18ኛ ክፍል የኢትዮጵያ ንጉሰ ነገስት ከሌላ መንግስት ሰዎች ጋር የጥበብ የንግድ ነገር ለመዋዋል የፈለጉ እንደሆነ ከሁለቱም ውል አንድ እንደሆነ ለኢጣሊያ ሰው ይሰጡታል። 19ኛ ክፍል ይህ አሁን የተደረገው ውል በአማርኛና በኢጣሊያ ቋንቋ ትክክል ሆኖ ተገልብጦ ሲያበቃ የታመነ ምስክር ይሆናል። 20ኛ ክፍል ይህ አሁን የተጻፈው ውል ለሮማ ከተማ ፈጥኖ ይጠነቀቃል። ነገር ግን ይህን ውል ኮንት ፒየትሮ አንቶኒሊ በኢጣሊያ ንጉስ ስም ከንጉሰ ነገስት ምኒልክ ጋር ተዋውለው አትመው ጨርሰዋል። በሚያዝያ 25 ቀን 1881 ዓ ም በውጫሌ ሰፈር ተጻፈ። አጼ ምኒልክ በውጫሌ ላይ ከኮንስታንቲኖፕል ጋር ውሉን ተፈራርመው በቋና ላይ የሹምሽሩን ነገር ከጨረሱ በኋላ ወደ ሸዋ ተመልሰው በሐምሌ 9 ቀን እንጦጦ ከተማ ገቡ። ደርቡሽ ግን አጼ ምኒልክ ወደ ሸዋ መመለሳቸውን ስለሰማ በነሐሴ ወር እንደገና ወደ ጎንደር ወጥቶ ከቀድሞ አደጋ የተረፉትን ሽማግሎችን ሁሉ በሰይፍ ገደላቸው። ከነዚህም መካከል የጥቂቶቹን ስም እንጽፋለን። መምህር ወልደ ሚካኤል የሚባሉት የሐዲስ መጻሕፍት ስመጥሩ መምህር ነበሩና በጉባኤ ተቀምጠው ሲያስተምሩ ደርቡሽ መጣ ሲሉ ቢሰሙ ከእናንተ መካከል የፈራ ቢኖር ወጥቶ ይሽሽ፣ ያልፈራ ግን ከኔ ጋር ይቆይ እያሉ ለደቀ መዛሙርቶቻቸው ሲናገሩ ወዲያው ደርቡሽ ሰይፉን መዞ ገብቶ በጉባኤው መካከል ቆመ። መምህር ወልደ ሚካኤልም ከሰባቱ ደቀ መዛሙርቶቻቸው ጋር نعمن بكريستوس عملاكنا يالو بسماعتنا عرفو دقمو انتاج فانتا يميبال لجون بكندو انتا كفا دربوش متابيروت لجيهوي مچه موت ايكار لنمنا زاريونو النوردو يالا يا كريستوس انسمي يترى بسماعتنا عرفا سوستنيام عمرو يميبال لغن درباتا مريجيتا بدن سايم الكامنتنا بزيمو اجيك سمترو نبر دربوش بمتاقزي ششتو كامل لتبوهالا ميست تماركش بلو بنغروت بزيابير عن ديال الرقون سو عيلي يوم بلو اندقنا تمال السو وده دربوش سفر قبا بزيام ميستو ناغنيتو كرسو عقارا لبار النت وده متما ورده نقرقل تمرتو يدي ما تمرت نبرنجي مصاحب تنتمرو يكزيابير انت اغستنا حايل ايوكم نبرنا اغزيابير الين كريستيانون باسلام اصالفو مستتو ككريستيان اسلامن بيود ايدا لمنه بلو ما تبون بتسو قرآن تمرو يسلمن هيمانوت ممهرهونو دينور بزياو عرفة لقول ده جزماج مخونن بآلسي من الكتالكو وده إيطاليا عاقر سلمهي داتشو كنت أنتونيلي كآلسي من الكتار بنورب الزمن هلو بآلسي يوهنسنا بنقوس من الكتار مكاكل عندنتنا فكرن دايهون بميتشالو كلو يترنبرنا آلسي يوهنسن بنقوس من الكتار لماسكو التاتسيل عند ملك تينيا وده إيطاليا عقر انديل كويالة لنقوس منيليك ايام ملالسة اي مكراتشو نبار نقوس منيليكم مكرون تكتلو ملاك تنيا لملاك فكادينيا هونو سالة عاسيوها النسن بمسجات عصاباتشو سايفل سمو كويتو نبار عون قل ياسيوها النسن اقر كلو بموت سلسة تقالدنا يجب يعني من قصد عدداد لو يميازات شون اجت اينات كاووكوت بوهالا كمسافة انتوشات شوننا كمكوان انتوشات شو مكاكل لهول دجاز ماش مكونن المرتو وده إيطاليا اگر لملاك خصة الساب عدربو بيجب يعني بكرمو نقصتات زمن وده وچاقر ملاك تنيا لملاك يتاسبن جهن باليك النتو يتاووكا كبيتا كهنات وغن عندان دسو يتمرطة يلاك نبارنجي كمسافن تنة كمكوانن توغن تلكو عيوكم يهوم بعاتي يعقوب زمن ودى رومي ابونا نيكوديموس بعاتي لبنى رنجل زمن ودى فورتوغيز اقاز عاب اندى تلاكوتنو عندان دكزيتك مو لنبجم لليلاكو الدايم ودى يتفيا يمتو يمينورو يوجاقر سووش عيتاتو منبارنا كان نزيا مكاكل بنقو سوزنت بتعام يتاوكونا يتلمدو يتمرطة يلاك نبر يهوم باسي لبنى رنجل زمن ماتيوس يميبال يعرمنا قرسو باسي سرسر رنجل زمن بيتروس يميبال يسبانيا قرسو اند تلاكوتنو اهنجن باسي منيليك زمن تكيت تكيت يسلت تاري سرا سلتة جمرة የነጋሲ ነዘር ያላቸውን ያክስታቸውን የልዕልት ተናኝወርቅ ልጅ ልዑል ደጃዝማች መኮንንን መርተው በመላካቸው የኢጣሊያ መንግስት ያጼ ምኒልክን የወዳጅነት መልእክት ከፋርጎ ገምቶት ነበር። ልዑል ደጃዝማች መኮንን የነጋሲ ተወላጅ በመሆናቸው ላይ ድሮዋ ኢንተርናሽናል የሚባለውን የዓለም መንግስታት የተስማሙበትን ደንብና ህግ ከውጭ ሀገር ሰዎች በመስማት ስለለመዱ በጣም የታወቁ ነበሩና አጼ ምኒልክ ማናቸውንም የውጭ ሀገር ጉዳይ በልዑል ደጃዝማች መኮንን በኩል እንዲጨረስ ያደርጉ ነበር። ይህም አደራረግ በዚያ ዘመን በሀገራችን ስላልተለመደ ነው እንጂ የውጭ ጉዳይ ሚኒስትር እንደማለት ነው። ልዑል ደጃዝማች መኮንን በዲፕሎማቲክና በፖለቲካ ስራ በጣም የሰለጠኑ በጦርነትም ረገድ ስመጥር አርበኛ በመሆናቸው ላይ አጼ ምኒልክ በልዩ ታማኛቸው ነበሩ። ከኢትዮጵያ ሰዎችም አልፎ በውጭ ሀገር ሰዎች ዘንድ እጅግ የተመሰገኑ ነበሩ። የውጭ ሀገር ሰዎች የደጃዝማች መኮንንን ዕውቀትና ረቂቅ የሆነ ስራቸውን ይያዩ ንጉስ ምኒልክ ቢሞት እንኳን አልጋውን ለመውረስ የሚገባቸው ደጃዝማች መኮንን ናቸው ይያሉ ይናገሩላቸው ነበር። ይህም ሁሉ ሲሆን የንጋሲ ተወላጅ ወይም የንጉስ ባለሟል ነኝ በማለት በማንም ላይ ኩራትና ጠቢት አልነበራቸውም። ወደ ኢጣሊያ ማገር የተላኩት በዚህ ሁሉ ቀጣቸውና ታማኝነታቸው ስለተመረጡ ነው። ታሪካው ሲሄዱ የውጫሌን ውል የተረጎመው ግራዝማች ዮሴፍ ንጉሴ አስተርጓሚ ሆኖ ሂዶ ነበር። ተመኳንቶቻቸው ወገን ተከትለው የሄዱት ቀኛዝማች ገነኔ፣ ቀኛዝማች ቆለጭ፣ ቀኛዝማች ተገኔ፣ ባላምብራስ አሰግድ፣ መምህር ወልደ ሚካኤል ነበሩ። ደጃዝማች መኮንንም ከሐረር ተነስተው ወደ ኢጣሊያ ዋና ከተማ ወደ ሮማ በደረሱ ጊዜ በታላቅ ማዕረግና ክብር ተቀበሏቸው። አጼ ምኒልክም ደጃዝማች መኮንንን በቃል ልኬዋለሁና ይነግሮታል የሚል የሰላምታ ደብዳቤ ብቻ ለግርማዊ የኢጣሊያ ንጉሥ ጽፈው ነበርና ልዑል ደጃዝማች መኮንን የሰላምታውን ደብዳቤ ካስረከቡ በኋላ በንጉሱ ፊት ቆመው በቃል የተላኩትን አራቱን ጉዳዮች በግራዝማች ዮሴፍ አስተርጓሚነት ተናገሩ። አንደኛው ጉዳይ የኢትዮጵያ መንግስትና የኢጣሊያ መንግስት ማናቸውንም ነገር ለመጠየቅ ፍቅራቸው የተገለጠ እንዲሆን ነው። ሁለተኛው በኮንት አንቶኔሊ በፊትም በፍቅር የተደረገው ውል እንዲታደስ ነው። ሶስተኛው የኢትዮጵያና በአስመራ ያሉት የኢጣሊያ መኳንንት ሁኔታ ሰላምና ፍቅር እንዲሆንና በውጫሌም የተደረገውን የድንበር ውል እንዲጠብቁ ነው። አራተኛው ጉዳይ የኢትዮጵያ ንጉሠ ነገሥት ከኢጣሊያ መንግስት ተስማምቶ ለአገሩ ጥቅም የሚሆነውን የንግድ ሥራ ከማስፋት በቀር ሌላ ሐሳብ እንደሌለው ለማረጋገጥ ነው። የኢጣሊያም ንጉሥ ደጃዝማች መኮንን የተናገሩትን ቃል ሰምተው ምላሹን አስበን ወደ አገሩ በሚመለሱበት ጊዜ እናስታውቃለን ብለው ለማረፊያ ወደ ተዘጋጀላቸው ስፍራ ሰደዷቸው። በሚመለሱበትም ጊዜ በነገሩ ሁሉ ተስማምተው በውሉም የሚጨመረው ተጨምሮ የሚታደሰውም ታድሶ ተፈራርመው ከሮማ ተነሱ። ነገር ግን ገና ወደ ኢትዮጵያ ሳይደርሱ በአስመራ ያለው ጀነራል ባልዴሳራ የሚባለው በውጫሌ በተፈረመው በሶስተኛው ክፍል የተጻፈው የወሰን ውል አፍርሶ ወደ መረብና ወደ ሙና ወደ በሰላም ወጥቶ የኢጣሊያንን ሰንደቅ ዓላማ አቆመበት። ይህንንም ማድረጉ አልበቃውምና አጼ ምኒልክን ለማስቆጣት ሲል ራስ መንገሻ በራስ አሉላ ረዳትነት ከእርሶ ጋር ተዋግተው በትግራይ በአባታቸው አልጋ ለመቀመጥ ጦር ያሰናዳል ብያለ ወደ አጼ ምኒልክ ይልክ ጀመር። አጼ ምኒልክም ነገሩ እውነት መሆኑን ለመረዳት ሲሉ የራስ መንገሻን አኳኋን አሰልለው የራስ መንገሻ ሐሳብ ለአጼው ምኒልክ ታዛዥ ሆነው በኢትዮጵያ ጠላት እንዳይገባበት ከመከላከል በቀር ሌላ ሐሳብ እንደሌላቸው አውቀው ዝም አሉ። ጀነራል ባልዴሳራ ግን ፖለቲካው ሳይዝለት በመቅረቱ እጅግ አዘነ። ከዚህም በኋላ አጼ ምኒልክ ከቋና ተነስተው በደሴ አድርገው ሐምሌ 9 ቀን 1881 ዓ.ም ወደ እንጦጦ ከተማ ገቡ። አጼ ምኒልክ ከላይ የቀዳማዊ ምኒልክ ከታችም የልብነ ድንግል ዘር በመሆናቸው ከብዙ ዘመን ጀምሮ ሲመኙት የነበረውን የኢትዮጵያ ንጉሠ ነገሥትነት ስላገኙ እንደ ሕጉ በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅባ መንግሥት ለመቀባትና የንጉሠ ነገሥት ዘውድ ለመጫን ለሥርዓተ ንግሥ የሚያስፈልገው ሁሉ እንዲዘጋጅ አዘዙ። ሥርዓተ ንግሡም የሚፈጸምበት በጥቅምት 25 ቀን 1882 ዓ.ም በእንጦጦ መንበረ ፀሐይ በተባለ በእመቤታችን ቤተ ክርስቲያን እንዲሆን ተወስኖ ነበርና ጃንሆይ ዳግማዊ ምኒልክና እቴጌ ጣይቱ፣ ሊቀ ጳጳሱ አቡነ ማቴዎስ፣ እጨጌ ገብረ ሥላሴ፣ ሌሎችም መኳንንቱና ወይዛዝሩ ወደ ቤተ ክርስቲያን እየሄዱ አደሩ። ሊቃውንቱና መዘምራኑም እንደ ሥርዓቱ ለሥርዓተ ንግሥ የሚገባውን ጸሎት ሲጸልዩ አድረው ለተይ ሰዓት ሲሆን በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅባ መንግስት ተቀበተው የንጉሰ ነገስትነት ዘውድ ጫኑ። ስርዓተ ንግሱም ከተፈጸመ በኋላ ሊቀ ጳጳሱ አቡነ ማቴዎስ ገባሬተና የሆነው ቀድሰው ስጋው ደሙ አቀበሏቸው። ከጧቱ 4 ሰዓት ሲሆን አጼ ምኒልክ ዘውድ እንደጫኑ ልብሰ መንግስት እንደለበሱ በትረ መንግስት እንደያዙ ራሶች በቀኝና በግራ ሊቀ መኳሶች በፊትና በኋላ ሆነው ካህናቱ ብሩክ አንተ ንጉሥ እስራኤል እያሉ አንድ ጊዜ ዑደት ከተደረገ በኋላ በዚያ በቅጥረ ግቢ ምንጣፍ ተነጥፎ ዙፋን ተዘርግቶ ነበርና በምንጣፉ ላይ ቆመው ኦርቶዶክሳዊ ንጉሳችሁ እኔ ነኝ የሚል ቃል ተናግረው በዙፋኑ ላይ ተቀመጡ። በዚያን ጊዜም ትንሹም ትልቁም ባንድ ቃል ሺህ ዓመት ያንግሶ እያለ በእልልታና በደስታ ይመርቅ ጀመር። ቀጥሎም እዳ ያለብህ ነጻ ብያለሁ፣ በዱር በገደልም ያለህ ወንጀለኛ ምሬሃለሁና ግባ የሚል አዋጅ አስነግረው በወርቅ ኮርቻና በወርቅ ዕቃ ባጌጠች በቅሎ ተቀምጠው ወደ እንጦጦ ቤተ መንግሥት ጉዞ ተጀመረ። በስተፊትም ነጋሪቱ እየተጎሰመ እምቢልታውና መለከቱ እየተነፋ ሕዝቡ በቀኝ የሰሌን ቅጠል የዘንባባ ዝንጣፊ እየያዙ ሺህ ዓመት ያንግሶ እያሉ በእልልታና በደስታ ወደ ቤተ መንግሥት ደርሰው በዙፋን ሲቀመጡ 101 ጊዜ መድፍ ተተኮሰ። ከዚያም በኋላ ለመሳፍንቱና ለመኳንንቱ ለወታደሩና ለካህናቱ ትልቅ ግብዣ ተደርጎ ዋለ። ስለ እቴጌ ጣይቱ ዘውድ መጫን። በሰለጠነው ዓለም ንጉሥና ንግሥት ዘውድ የሚጭኑበት በቤተ ክርስቲያን በአንድ ቀን ነው። በኢትዮጵያ ግን አሁን አጼ ኃይለ ሥላሴ እስኪያድሱ ድረስ እንደ ልማድ ሆኖ ንጉሥ ቅባ መንግሥት በተቀባና ዘውድ በጫነ በሦስተኛው ቀን በቤተ መንግሥት ውስጥ ንጉሥ ለእቴጌይቱ ዘውድ ይጭንላት ነበር። ምክንያቱንም ስንመረምር የእቴጌይቱ ክብር ከንጉሡ ክብር እንዳይስተካከል ስለ ክብሯ ማነስ የተደረገ ይመስላል። በዚህም ልማድ አጼ ምኒልክ ቅብአ መንግሥት ተቀብተው ዘውድ በጫኑ በሦስተኛው ቀን በዚያው በተሰናዳው በሰፊው ዳስ ውስጥ የንጉሠ ነገሥቱ ዙፋን ተዘርግቶ ነበርና አጼ ምኒልክ በዙፋናቸው ሲቀመጡ እቴጌ ጣይቱም በስተቀኝ በተዘረጋው አነስተኛ ዙፋን ላይ ተቀመጡ። በዚያን ጊዜ ሊቀ ጳጳሱ አቡነ ማቴዎስ የእቴጌይቱን ዘውድ ከንጉሠ ነገሥቱ ተቀብለው በራሳቸው ላይ ጫኑላቸው። በዚህም ጊዜ ካህናቱ አክሊለ ተቀጺላ ታንሶሱ እያሉ በከበሮና በጸናጽል ሲያመሰግኑ፣ መሳፍንቱና መኳንንቱ እየተነሱ በፊታቸው እየቀረቡ እጅ ነሱ። ቀጥሎም 51 ጊዜ መድፍ ተተኮሰ። በሰባተኛውም ቀን ለመምህር ገብረ ሥላሴ የእጨጌነት ሹመት ተደረገላቸውና የንግስ በዓሉ ተጨረሰ። አጼ ምኒልክ ወደ ትግራይ ስለመሄዳቸው። አጼ ምኒልክ የንጉሠ ነገሥት ዘውድ ጭነው ኢትዮጵያን አደላድለው መያዛቸውን ከተረዱት በኋላ የኢትዮጵያ ባላገር አጼ ዮሐንስን የሚጠላበትን ነገር ሁሉ ያውቁት ነበርና አጼ ዮሐንስ እንኳን ሞቱ አጼ ምኒልክ እንኳን ነገሱ የሚባሉበትን ሥራ ሁሉ በአዋጅ አስታወቁ። አንደኛ፣ አጼ ዮሐንስ የተጠሉበት ዋናው ነገር ባልተማሩ መነኮሳት ምክር እየተመሩ እስላሙን፣ ፈላሻውን፣ አረመኔውን ሳይማር እንዲያው በግድ ተጠመቅና ክርስቲያን ሁን እያሉ አዋጅ በመንገራቸውና አንጠመቅም ክርስቲያንም አንሆንም ያሉትን በሞትም በስደትም በእስራትም በልዩ ልዩ መከራና ስቃይም በመቅጣታቸው ነበር። አጼ ምኒልክ ግን ተምሮ በፈቃዱ ተጠምቆ ክርስቲያን ካልሆነ በቀር እንደ አባቱ ሃይማኖት እንዲኖር እንጂ በግድ እንዳይጠመቅ አደረጉለት። ሁለተኛ፣ አጤ ዮሐንስ የተጠሉበት ሌላ ዋናው ነገር ማንንም ሰው በመሬቱ ላይ ትንባሆ እንዳይዘራና እንዳይጠጣ አዋጅ በመናገራቸውና በመሬቱ የዘራ መሬቱን ይነጠቃል፣ ባፉም የጎረሰ ከንፈሩን ይቆረጥ፣ ሱረትም ባፍንጫው የጠጣ አፍንጫውን ይፎነን በማለታቸው ነበር። አጤ ምኒልክ ግን ትንባሆ መጠጣት እንደጠላ እንደጠጅ ልማድ ነው እንጂ በመጽሐፍ የተከለከለ በነፍስም የሚያስኮንን ዓለም ሆኑን አውቀው በትንባሆ ነገር ሰው ሁሉ እንደ ልማዱ እንዲኖር አደረጉለት። ሶስተኛ፣ አጼ ዮሐንስ የተጠሉበት አንዱ ዋና ነገር ከአንዱ አገር ወደ አንዱ አገር ሲዘዋወሩ ለወታደራቸው ሁሉ ነፃነት እየሰጡ በየባላገሩ ቤት ተሰሪ እየሆነ እየገባ የባላገሩን እንጀራውን ወጡን ጠላውን ስጋውን ይህንንም የመሳሰለውን ሁሉ በግድ እንዲወስድበት ስላደረጉ ነበር። አንዳንዱማ የባላገሩን ሚስት በግድ እየያዘ በባሏ ፊት ያስነውራት ነበር ይባላል። አጼ ምኒልክ ግን ለኋላው ሁሉንም አስቀርልሃለሁ፣ አሁን ለጊዜው ግን ባላገር የሆንህ እንዳቅምህ እህል እያወጣ ለወታደር ቀለብ ስጥ እንጂ ወታደር በቤትህ አይግባብህ የሚል አዋጅ ነገሩለት። ይህንንም የመሰለውን አንዳንድ የከበደ ሸክም ከባላገሩ ጫንቃ ስላወረዱለት ደስ አለው። ከዚህም በኋላ ትግራይን በሙሉ ጠቅለው ለራስ መንገሻ መስጠት ለኋላ ጉዳት የሚያመጣ መስሎ ስለታያቸው በትግራይ ሹምሽር ለማድረግ ሲሉ ለእንጦጦ ከተማ ጠባቂ ልዑል ራስ ዳርጌን ትተው በታህሳስ 9 ቀን 1882 ዓ.ም ወደ ትግራይ ተጓዙ። ሐውዜንም በደረሱ ጊዜ የትግራይን አውራጃ ከሶስት ከፍለው ሹምሽር አደረጉበት። አንደኛ፣ በስተምስራቅ ያለውን አጋሜን ለደጃች ስዩም፣ በስተደቡብ ያለውን ዋናውን ከተማ መቀሌን ጨምረው ለራስ መንገሻ ዮሐንስ። ሶስተኛ፣ በራስ መንገሻና በደጃዝማች ስዩም ግዛት መካከል ያለውን አድዋን ራስ መንገሻንና ደጃዝማች ስዩምን ኢጣሊያኖችንም እንዲጠባበቅ ብለው ለደጃዝማች መሸሻ ወርቄ ሰጡት። ከዚህም በኋላ ከብዙ ዘመን ጀምሮ ወደ ሸዋ መጥቶ አጼ ዮሐንስና አጼ ምኒልክ የሚለያዩበትን ሥራ ሲሰራ የሚኖር ኮንት አንቶኔሊ አጼ ምኒልክ ወደ ትግራይ መሄዳቸውን ስለሰማ ተከታትሎ እስከ ሐውዜን ሲመጣ አመጣጡ ለወዳጅነት ጉዳይ አለመሆኑን አውቀዋልና ፊት ነሱት እንጂ እንደ ጥንቱ በማዕረግና በክብር አልተቀበሉትም። ይልቁንም በውጫሌ ከሱ ጋር ከተዋዋሉት ውል በ17ኛው ክፍል የተጻፈው ቃል የኢትዮጵያን ነጻነት የሚነካ መሆኑን ተረድተውት ነበርና በዚህ ሁሉ ነገር ኮንት አንቶኔሊን በመልካም ዓይን አላዩትም ነበር። ቢሆንም ጥቅሙን የሚፈልግ ሰው መታገስ የሚገባው መሆኑ የታወቀ ነውና ኮንት አንቶኔሊ አጼ ምኒልክ እሱን አለመውደዳቸውን እያወቀ እንዳላወቀ መስሎ በተጓዙበት ስፍራ ሁሉ አንድም ጊዜ እንኳ ሳይለይ ይጓዝ ነበር። ልዑል ደጃዝማች መኮንንም የተላኩበትን ጉዳይ ለኢጣሊያ ንጉሥ አድርሰው ከኢጣሊያ ሲመለሱ ከናፖሊ ወደ ኢየሩሳሌም የባህር ጠረፍ ወደ ያፋ የሚሄድ መርከብ ተሳፍረው ያፋ ሲደርሱ በምድር ባቡር ወደ ኢየሩሳሌም ሄዱ። በኢየሩሳሌም የሚኖሩ የኢትዮጵያ መነኮሳት በታላቅ ክብር ተቀብለው የተቀደሱትን ስፍራዎች ሁሉ ካሳዩአቸው በኋላ በአርባቱ እንስሳ በሚባለው በኢትዮጵያ ቤተክርስቲያን ሥጋ ወደሙ ተቀብለው እንደገና ወደ ያፋ ተመልሰው ወደ ምጽዋ የሚሄድ መርከብ ተሳፈሩ። ከምጽዋ በግስጋሴ መጥተው መቀሌ ላይ ከአጼ ምኒልክ ጋር ተገናኝተው ለተላኩበት ጉዳይ ከንጉሥ ኡምቤርቶ የተላኩትን ምላሽ እያስረዱ ተናገሩ። ከዚህም በኋላ አጼ ምኒልክ ወደ ሸዋ የሚመጡበት ጊዜ ደርሶ ነበርና በወሎ ዋና ከተማ በደሴ ሲደርሱ ለደጃዝማች መኮንን የራስ ወርቅ ሰጥተው በራስነት ማዕረግ ስለሾሟቸው ይገባዋል ይገባዋል ተባለላቸው። አጼ ምኒልክም ከጥቂት ሳምንት በኋላ ወደ እንጦጦ ከተማ ሲገቡ ልዑል ራስ መኮንን ክረምቱን ከርመው በጥቢው ወደ ሐረር ወረዱ። አጼ ምኒልክ በአስራስምንት መቶ ሰማኒያ ሁለት ዓመተ ምህረት ወደ ትግራይ ደርሰውና ሹምሽር አድርገው ወደ ሸዋ ከተመለሱ በኋላ በውጫሌ ውል በ17ኛው ክፍል የተጻፈው ቃል ታርሞ እንዲታደስ ቢሆን ይሻላል እያሉ አሳባቸውን ለኮንት አንቶኔሊ ይነግሩ ነበር። እርሱ ግን አሳባቸውን የተቀበለ ለመምሰል የኢጣሊያን መንግስት ይህን ቃል ታርሞ በታደሰ ፈቃዱ ነው እያለ የማታለል ቃል ከነገራቸው በኋላ ሚስጥሩ ያልተገለጠ አንዳንድ ምክንያት እየፈለገና እየፈጠረም ስላስቀረባቸው እጅግ ተናደዱ። በውጫሌ ላይ በኢትዮጵያ ንጉሠ ነገሥትና በኢጣሊያ መንግስት መካከል የተደረገውን ውል ከጣሊያንኛ ወደ አማርኛ ቋንቋ የተረጎመው በፊት በአስመራ በካቶሊክ ሚስዮን ቤት እየተማረ ያደገ በኋላ ግን ለአጼ ምኒልክ ሎሌ የሆነ ግራዝማች ዮሴፍ የሚባለው ነበር። በውሉም በ17ኛው ክፍል በኢጣሊያንኛ ቋንቋ የተጻፈው የኢትዮጵያ ንጉሠ ነገሥት ከሌሎች ነገሥታት የሚፈልጉትን ጉዳይ ሁሉ በኢጣሊያ መንግሥት በኩል ለመላላክ ፈቅደዋል ይል ነበር። ግራዝማች ዮሴፍ ግን አጼ ምኒልክን በመፍራት ይሁን ወይም የኢጣሊያንኛ ቋንቋ አጥርቶ ባለማወቁ ምክንያቱ አልታወቀም እንጂ ወደ አማርኛ ቋንቋ ሲተረጉም የኢትዮጵያ ንጉሠ ነገሥት ከሌሎች ነገሥታት የሚፈልጉትን ጉዳይ ሁሉ በኢጣሊያ መንግስት አጋዥነት ለመላላክ ይችላሉ ብሎ ተርጉሞት ነበርና አጼ ምኒልክ ለጊዜው ጉዳያቸውን ሁሉ ያውም ግዴታ ሳይኖርባቸው ቢፈቅዱ በኢጣሊያ መንግስት አጋዥነት ይልካሉ ማለቱ መስሏቸው ነበር እንጂ የኢጣሊያ ጥገኝነት መሆኑን አላወቁም ነበር። በኋላ ግን አንዳንድ የውጭ አገር ወዳጆቻቸው የዚህ ትርጓሜው ኢትዮጵያ የኢጣሊያ ጥገኛ ነች ማለት ነው እያሉ ስለነገሯቸው ይህ 17ኛው ክፍል እንዲሰረዝ መላልሰው ቢጠይቁ የማይሆንላቸው ሆነ። ይህም በውሉ በ17ኛው ክፍል የተጻፈው ቃል የኢትዮጵያን ነጻነት የሚነካ ዋና ነገር መሆኑ ከታወቀ በኋላ በውጭ በየአደባባዩ በውስጥም በቤተ መንግስቱ ትልቁም ትንሹም ነገሩን እያነሳ ይነጋገረው ነበርና እቴጌ ጣይቱ በነገሩ ስለተናደዱና ስላዘኑ ከኮንት አንቶኔሊ ጋር ክርክሩ በልፍኝ በፊታቸው እንዲሆን ከአጼ ምኒልክ አስፈቀዱ። ኮንት አንቶኔሊም ወደ እልፍኝ ድረስ እየተጠራ እየገባ ብዙ ክርክር ከተደረገ በኋላ ለ17ኛው የውሉ ክፍል ለውጥ የሚሆን ሌላ የውል ሐሳብ እንዲያቀርብ ተስማምተው ተለያዩ። በማግስቱም ከዚህ ቀጥሎ ያለውን የውል ሐሳብ ጽፎ አቀረበ። ይኸውም የኢትዮጵያ ንጉሠ ነገሥት ከመሬቱ አንድ ክፍል ወይም በ17ኛው የውል ክፍል የተባለውን ጥገኝነት ለሌላ ለውጭ አገር መንግስታት እንዳይሰጥ ግዴታ የገባ እንደሆነ 17ኛውን ክፍል ለመለወጥ ይቻላል የሚል ነበር። በዚያም ጊዜም አጼ ምኒልክና ልዑል ራስ መኮንን ጥንት አንቶኔሊ ያቀረበው የውል ሐሳብ መልካም መስሎ ታይቷቸው ነበርና በዚሁ ለመስማማት ፈለጉ። እቴጌ ጣይቱ ግን እኛ ባለፈው ውል ስንጸጸት አሁን እንደገና ከመሬታችን ክፍል ወይም ጥገኝነትን ለሌላ ለውጭ አገር መንግስት ለመስጠት ፈቃድ የለንም። ነገር ግን ብንሰጥም ባንሰጥም በእኛው ፈቃድ ብቻ ይሆናል እንጂ ኮንት አንቶኔሊ ሊጠይቀን አይገባውም። እኛም ለዚህ ነገር ግዴታ መግባት አያስፈልገንምና ይህ ቃል በውሉ ውስጥ ሲገባ አይታየኝም ብለው ሐሳባቸውን ገልጠው ተናገሩ። ኮንት አንቶኔሊም እቴጌ በተናገሩት ነገር እጅግ ስለተቆጣ የውሉን ሐሳብ እቴጌ ጽፈው ያቅርቡ እናየዋለን ብሎ የድፍረት ቃል ተናገራቸው። እቴጌም እሺ መልካም ነው እኛም እንጽፋለን አንተም ሌላ ጻፍና አምጣ ብለው ተለያዩ። በማግስቱም እቴጌይቱ በውጫሌ ውል በ17ኛው የውሉ ክፍል የተጻፈው ቃል በጭራሽ ተፍቆ ቀርቷል የሚል ቃል ብቻ ጽፈው ቢያቀርቡለት ለ17ኛው ክፍል ለውጥ ለኢጣሊያ መንግስት ጥቅም የሚሆን ሌላ ቃል ካልተጨመረበት የፊተኛው ውል እንደ ጸና ይቆያል እንጂ አይለወጥም ብሎ ተቆጥቶ ወጣ። ወደ ቤቱም ከገባ በኋላ አጼ ምኒልክ ስልጣናቸውን ሁሉ ለሴት ለቀው ያላግቱብናል ይያለ ለባልንጀሮቹ ነገራቸው። ወደ ሮማ ከተመለሰ በኋላ ግን የእቴጌ ጣይቱን ብርታትና ውቀት እያመሰገነ እቴጌ ጣይቱ ባይኖሩ አጼ ምኒልክ ንጉሠ ነገሥት ለመሆን ብዙ ችግር ሳያገኛቸው አይቀርም ይያለ ለየወዳጆቹ ሲናገር ነበር ይባላል። በዚያን ጊዜ ለአጼ ምኒልክና ለልዑል ራስ መኮንን የታያቸው በዚህ ምክንያት ጦርነት እንዳይደረግና የክርስቲያን ደም እንዳይፈስ ጥገኝነቱ ከቀረልን ለሌላ መንግስት አንሰጥም ብለን ብንዋዋል ጉዳት አይደለም ማለት ነበር። እቴጌ ጣይቱ የታያቸው ኮንስታንቲኔሊ እንዳቀረበው ሐሳብ ብንዋዋል በአገራችን የፈቀድነውን ካልሰራን ያው ነጻነትን ማጣት ነው ማለት ነበር። ማናቸውም ቢሆን ስምምነት ሳይደረግ ኮንስታንቲኔሊ ወደ ኢጣሊያ ሀገር ተመልሶ ሄደ። ጣሊያኖች በፊት በአጼ ዮሐንስና በንጉስ ምኒልክ መካከል ጠብ እንዲነሳና እንዲዋጉ ለማድረግ በብዙ ይጥሩ ነበር። ንጉስ ምኒልክም ለጊዜው የታያቸው በጦርነትም በማናቸውም አደራረግ ቢሆን የአጼ ዮሐንስን ኃይል አድክመው እሳቸው የኢትዮጵያ ንጉሠ ነገሥት ለመባል ብቻ ነበርና የጦር መሳሪያ ለማግኘት ሲሉ ከጣሊያኖች ጋር ያላቸውን ወዳጅነት ለማጽናት በብዙ ይጥሩ ነበር። ጣሊያኖች የጦር መሳሪያ በመስጠት ለንጉስ ምኒልክ የረዱትን እርዳታ ያውቃሉና ንጉስ ምኒልክ የኢትዮጵያ ንጉሠ ነገሥት ሲሆኑ ከኢትዮጵያ የሚፈልጉትን ጥቅም ሁሉ የሚሰጧቸው ስለመሰላቸው እስከዚህ ጊዜ ድረስ ከራስ መንገሻ ጋር ለመላላክና የወዳጅነት ሥራ ለመጀመር አላሰቡም ነበር። በኋላ ግን አጼ ምኒልክ በውጫሌ ውል በ17ኛው ክፍል የተጻፈው ቃል ባለመታረሙና ባለመሰረዙ ምክንያት መቀየማቸውን ስላወቁት ፖለቲካው ሁሉ እንደፈረሰባቸው ተረድተው በፊት በአጼ ዮሐንስና በአጼ ምኒልክ መካከል እንዳደረጉት አሁንም በአጼ ምኒልክና በራስ መንገሻ መካከል ገብተው ለማጣላትና ለማለያየት ሲሉ ከራስ መንገሻ ጋር የወዳጅነት ሥራ ለመጀመር ቁርጥ ሐሳብ አደረጉ። ከዚህም በኋላ ከኢጣሊያ መንግስት አንድ ነገር ቢፈልጉ በምጽዋ ወደሚኖረው አገረ ገዥ እየጻፉ ቢያስታውቁ ለማግኘት ይችላሉ የሚል ደብዳቤ ከኢጣሊያ ንጉስ ከግርማዊ ኢምፔርቶ ለራስ መንገሻ መጣላቸው። ራስ መንገሻም ደብዳቤውን አይተው ለጊዜው ከወዳጅነት በቀር ከኢጣሊያ የምፈልገው ነገር የለኝም፣ ስለሐሳባቸው ግን እግዚአብሔር ይስጥልኝ የሚል ምላሽ ጽፈው ነበር። በኋላ ግን ከኢጣሊያ መንግስት ጋር የፍቅርና የወዳጅነት ብቻ ውል ለመዋዋል ፈቃዴ ነው ብለው አስታወቋቸው። የአስመራ ገዥ ጀነራል ጋንዶልፊ የሚባለው ይህን ነገር በሰማ ጊዜ ከአስመራ በቶሎ ወደ መረብ መጥቶ ራስ መንገሻም እስከ መረብ ሂደው ተገናኙና ቃል ለቃል ከተነጋገሩ በኋላ ከዚህ ቀጥሎ ያለውን ውል ተጻጽፈው ተፈራረሙ። አንደኛ ውል ለኢጣሊያ መንግስት ራስ መንገሻን የሚጠላ ጠላቱ ነው፣ ራስ መንገሻን የሚወድ ወዳጁ ነው። ራስ መንገሻን ይወደዋልና ያከብረዋል። የኢትዮጵያ ንጉሠ ነገሥት ልጅ እንደመሆኑ ሁሉ ያውቀዋል። ራስ መንገሻን የሚያሳዝን ትንሽ ነገር ስንኳ ምንም እንዳያደርግ ምሏል። ስለ ራስ መንገሻና ስለ ጣሊያኖች የወዳጅነት ውል ኢጣሊያኖች በፊት በአጼ ዮሐንስና በንጉስ ምኒልክ መካከል ጠብ እንዲነሳና እንዲዋጉ ለማድረግ በብዙ ይጥሩ ነበር። ንጉስ ምኒልክም ለጊዜው የታያቸው በጦርነትም በማናቸውም አደራረግ ቢሆን የአጼ ዮሐንስን ኃይል አድክመው እርሳቸው የኢትዮጵያ ንጉሠ ነገሥት ለመባል ብቻ ነበርና የጦር መሳሪያ ለማግኘት ሲሉ ከጣሊያኖች ጋር ያላቸውን ወዳጅነት ለማጽናት በብዙ ይጥሩ ነበር። ጣሊያኖች የጦር መሳሪያ በመስጠት ለንጉስ ምኒልክ የረዱትን እርዳታ ያውቃሉና ንጉስ ምኒልክ የኢትዮጵያ ንጉሠ ነገሥት ሲሆኑ ከኢትዮጵያ የሚፈልጉትን ጥቅም ሁሉ የሚሰጧቸው ስለመሰላቸው እስከዚህ ጊዜ ድረስ ከራስ መንገሻ ጋር ለመላላክና የወዳጅነት ሥራ ለመጀመር አላሰቡም ነበር። በኋላ ግን አጼ ምኒልክ በውጫሌው ውል በ17ኛው ክፍል የተጻፈው ቃል ባለመታረሙና ባለመሰረዙ ምክንያት መቀየማቸውን ስላወቁት ፖለቲካው ሁሉ እንደፈረሰባቸው ተረድተው በአጼ ዮሐንስና በአጼ ምኒልክ መካከል እንዳደረጉት አሁንም በአጼ ምኒልክና በራስ መንገሻ መካከል ገብተው ለማጣላትና ለማለያየት ሲሉ ከራስ መንገሻ ጋር የወዳጅነት ሥራ ለመጀመር ቁርጥ ሐሳብ አደረጉ። ከዚህም በኋላ ከኢጣሊያ መንግስት አንድ ነገር ቢፈልጉ በምጽዋ ወደሚኖረው አገረ ገዥ እየጻፉ ቢያስታውቁ ለማግኘት ይችላሉ የሚል ደብዳቤ ከኢጣሊያ ንጉስ ከግርማዊ ኡምቤርቶ ለራስ መንገሻ መጣላቸው። ራስ መንገሻም ደብዳቤውን አይተው ለጊዜው ከወዳጅነት በቀር ከኢጣሊያ የምፈልገው ነገር የለኝም፣ ስላሳባቸው ግን እግዚአብሔር ይስጥልኝ የሚል ምላሽ ጽፈው ነበር። በኋላ ግን ከኢጣሊያ መንግስት ጋር የፍቅርና የወዳጅነት ውል ለመዋዋል ፈቃዴ ነው ብለው አስታወቋቸው። የአስመራ ገዥ ጀነራል ጋንዶልፊ የሚባለው ይህን ነገር በሰማ ጊዜ ከአስመራ በቶሎ ወደ መረብ መጥቶ ራስ መንገሻም እስከ መረብ ሄደው ተገናኙና ቃል ለቃል ከተነጋገሩ በኋላ ከዚህ ቀጥሎ ያለውን ውል ተጻጽፈው ተፈራረሙ። አንደኛ ውል፣ ለኢጣሊያ መንግስት ራስ መንገሻን የሚጠላ ጠላቱ ነው፣ ራስ መንገሻን የሚወድ ወዳጁ ነው። ራስ መንገሻን ይወደዋልና ያከብረዋል። የኢትዮጵያ ንጉሠ ነገሥት ልጅ እንደመሆኑ ሁሉ ያውቀዋል። ራስ መንገሻን የሚያሳዝን ትንሽ ነገር ስንኳ ምንም እንዳያደርግ ምሏል። ሁለተኛ ውል፣ ራስ መንገሻ የኢጣሊያን መንግስት የሚጠላ ጠላቱ ነው፣ የኢጣሊያ መንግስትን የሚወድ ወዳጁ ነው። የኢጣሊያ መንግስት ይወደዋልና ያከብረዋል። የኢጣሊያ መንግስት ባለሙሉ ስልጣን እንደመሆኑ ያውቀዋል። ደግሞ በሐማሴን የሚቀመጥ እንደራሴ ጉቨርኒየር እንደመሆኑ ያውቀዋል። የኢጣሊያን መንግስት የሚያሳዝን ምንም ትንሽ ነገር ስንኳ እንዳያደርግ ብሏል። ሶስተኛ ውል፣ ራስ መንገሻና ጀነራል ጋንዶልፊ በዚህ ውል ተስማምተው ሁለት እጃቸውን በአንድነት ዘርግተው በመስቀልና በወንጌል ላይ ጭነው ተማምለዋል። አራተኛ ውል፣ ከእንግዲህ ወዲህ በትግሬ ሰዎችና በኢጣሊያ ሰዎች መካከል ሰላምና ፍቅር ሆኗል። ከዚህም በቀር ሌላ የሚዋዋሉበት ነገር የለም። መረብ ላይ ህዳር 29 ቀን 1884 ዓመተ ምህረት። በዚያንም ወራት አጼ ምኒልክ የቀኙንም የግራውንም ለማዳመጥ ደሴ ላይ ቆይተው ነበርና በዚያው ሳሉ ራስ መንገሻ ከኢጣሊያኖች ጋር ይላላካሉ ማለትን ቢሰሙ እርግጡን ለማወቅ ሲሉ እስከ ደሴ መጥተህ ማናቸውንም ጉዳይ ተነጋግረን ትመለሳለህ ብለው ቢልኩባቸው ለጊዜው ያህል እሺ እመጣለሁ የሚል ምላሽ ሰጥተው ነበርና ከትግራይ የሚነሱበትና ደሴ የሚገቡበት ቀን እየተቆጠረ ይጠበቅ ነበር። ለራስ መንገሻና ለትግራይ መኳንንትም የሚሆነው ልዩ ልዩ ሽልማት በብዙ ይሰናዳ ነበር። ጣሊያኖች አጼ ምኒልክ ልጃቸውን ወይዘሮ ሸዋረጋን ለራስ መንገሻ ሊድሩላቸው ነው እያሉ ያስወሩ ነበር። በአንድ ወገንም ደግሞ አሁን ከኛ ጋር የወዳጅነት ውል መዋዋል ወይ ታወቀ እንደሆነ ወደ ደሴ ሲደርሱ መታሰሮ አይቀርም እያሉ ያስፈራሯቸው ነበርና ይህን ምክንያት አድርገው ወደ ደሴ ሳይመጡ ቀሩ። አጼ ምኒልክም ራስ መንገሻ በእርግጥም ከጣሊያኖች ጋር የወዳጅነት ውል ተዋውለዋል ማለትን ሰምተው ነበርና ወደ ደሴ ሳይመጡ በመቅረታቸው እርግጡን ስላገኙት እርሳቸው ከጣሊያኖች ጋር ሆነው በአጼ ዮሐንስ ላይ የሰሩትን ሥራ ሁሉ ያውቃሉና ራስ መንገሻም ብድር ለመመለስ ሲል ከጣሊያኖች ጋር ሆኖ ሳያስቸግረኝ አይቀርም በማለት በጣም አዘኑ። ከዚህም በኋላ ልጃቸውን ወይዘሮ ሸዋረጋን ለራስ ሚካኤል ብለው ለትግራይ መኳንንት የተሰናዳውን ሽልማት ለወሎ መኳንንት ሸልመው ወደ ሸዋ ተመለሱ። በዚህም ወራት የበገን ድሩገሽ ራስ ዘውዴ ስለሸፈተ ራስ ወሌ ታዘው ሄደው ድል አድርገው ይዘውት ነበርና አጼ ምኒልክ ደሴ ላይ ሰንብተው ያገኙት ደስታ ይህ ብቻ ነበር። ወደ ሸዋም ስለተመለሱ በዚያ ዘመን በሁለትና በሶስት ቀን ብቻ የሚገድል የነፋስ ደዌ የሚባል በሽታ ተነስቶ ነበርና አጼ ምኒልክ አዲስ አበባ ለቀው ወደ እንጦጦ ከዚያም ወደ አንኮበር ሸሽተው ቢሄዱም በሽታውም እየተከታተለ ብዙ ሰዎች ሞቱባቸው። ነገር ግን ሰው ሁሉ ከአንዱ ስፍራ ወደ አንዱ ስፍራ እንዳይተላለፍ አስከልክለው ነበርና በሽታው እየበረደ ይሄድ ጀመር። ከዚህ በኋላ ክረምቱን በዚያው ባንኮበር ከርመው መስከረም 11 ቀን 1885 ዓ.ም ተመረተ። ካንኮበር ተነስተው መስከረም 23 ቀን እንጦጦ ከተማ ገቡ። ቢሆንም የነፋስ ደዌ ወይም ኮሌራ በረደ ሲባል ሌላ የነገር ደዌ ተነስቶ ደጃዝማች መሸሻ ወርቄና አለቃ አድማሱ ሌሎችም መኳንንቶችና የእልፍኝ አሽከሮች በአንድነት አጼ ምኒልክን ገለው የመረድ አዝማች ኃይሌን ልጅ ፊታውራሪ ጉልላቴን ለማንገስ ሲያሴሩ ተገኝተው ነበርና እየተያዙ ቢመረመሩ አሁን ለመግደል መክረናል እያሉ በቃላቸው ስላመኑ የሞት ፍርዱን በእስራት ለውጠውላቸው ፊታውራሪ ጉልላቴ ወደ ሉል ራስ ዳርጌ፣ ደጃዝማች መሸሻ ወርቄ ወደ ደጃዝማች ወልደ ጊዮርጊስ፣ አለቃ አድማሱ ወደ ደጃች ወልዴ እየሄዱ በግዞት ቤት ተቀመጡ። አጼ ምኒልክን ከደርብ ላይ ገፍቶ ለመጣልና ለመግደል ተዘጋጅቶ የነበረው የልፍኝ አሽከራቸው ልጅ አበበ ግን እጅና እግሩ ተቆረጠ። ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት የውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊታታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛስ ከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያኛው ግቢ ግን ህመሙ ጠንቶበት አቅሉን አጣበቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሹ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለልበሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከር ሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደናም ሾ ¶¶